ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 17 ቀን 2016 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ መስከረም 17 ቀን 1395 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
በቅድሚያ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እንላለን። ዝግጅታችንን የምንጀምረው የፋኖን እንቅስቃሴ አስመልክቶ ከዘጋቢያችን ጋር ባደረግነው ቆይታ ይሆናል። በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በማከታተልም ሌሎች ወቅታዊ ዝግጅቶችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ከ10 ዓመታት በላይ በፌስቡክ ዴሞክራሲያን ሐተታዎችን፣ ዜናዎችን፣ ትንታኔዎችንና ደብዳቤዎችን ለደጋፊዎቹ ለተከታታዮቹ በማድረስ የፖለቲካ ርዕዮተ ዓለሙን በተገቢው በማዳረስና ላልተረዱት ደግሞ ሲያሳውቅ የነበረው ፍኖተ ዴሞክራሲ ፍኖተ ርዕይ ፌስቡክ ያለምንም ማስታወቂያና ማስጠንቀቂያ ረቡዕ መስከረም 16 ቀን 2016 ዓ.ም እንደታገደ ድረገጹ አስታውቋል። የፌስቡክ ድረገጹ የማህበረሰብ ደንብ ማለትም ኮሚኒቲ ስታንዳርድ ተላልፈዋል ያላቸውን ግለሰቦች ሆነ ድርጅቶች አካውንታቸውን መዝጋቱ አዲስ ባይሆንም ይህንን ልዩ የሚያደርገው ግን ከዚህ በፊት የፍኖተ ዴሞክራሲ ፌስቡክ ምንም አይነት ቅድሚያ ማስጠንቀቂያ ሳይሰጠው እርምጃ መውሰዱ ነው። ፍኖተ ዴሞክራሲ የወያኔንና የአዲሱን ኦነግ ኦህዴድ አገዛዝ በመቃወም ይታወቃል። ከምንም በላይ በኦህዴድ ኦነግ መሪ ህዝብ እንዳይታለልና አንድ ግለሰብ ሊያሻገር እንደማይችል ከዚያም አልፎ ተቃዋሚና ሐሳቡን የሚገዳደር ህብረተሰብ ባልነበረበት ወቅት ለመጀመሪያ ጊዜ የፋሽስቱን አብይ ኮሎኔሉን ሴራ ዲሲ በሚገኘው ኤምባሲ ግንቦት 21 2011 ለተቃውሞ ያስተባበረ የኢህአፓ ልሳን ነው። በተለይም ከሰሞኑ በአዲስ መልክ እንቅስቃሴውን የጀመረው ፍኖተ ዴሞክራሲ በዚሁ በፌስቡክ፣ በትዊተር፣ በዩቲዩብ፣ ኢንስታግራም እና ቴሌግራም አገዛዙ በህዝባዊ ትግል ተደምስሶ ለአንዴና ለመጨረሻ ጊዜ የሚወገድበትን መንገድ ማወያየቱና ማንቃቱ አንድ የፋኖን ትግል አዲስ አበባና ሌሎች ከተሞች እንዴት ይቀላቀሉ፣ ሁለት ፋኖ የበለጠ እንዲጠናከር ምን ማድረግ ይገባዋል፣ መሰናክሎቹስ ምንድናቸው፣ ሶስት የጦር ወንጀለኞች ሁነኛ ስፍራ የተከሳሽ ሳጥን እንጂ የድርድር ጠረጴዛ አይደለም፣ አራት በተናጠል ከምንገደል በአንድነት ቆመን እንታገልና ሌሎች ተመሳሳይ ህዝብን አንቂና አሳታፊ መርሃ ግብሮች መዘጋጀታቸውን በአገዛዙና አገዛዙን በሚደግፉ የፌስቡክ ሰራተኞች እንዳልተወደደ አመላካች ነው የሚሉ አልጠፉም። ምንም እንኳ ፌስቡክ ከአንድ ድርጅት የማይጠበቅ አስነዋሪ ስራ ቢፈጽምም የፍኖተና የኢትዮጵያ ህዝብ ትግል አይቆምም በማለት የፍኖተ ሶሻል ሚዲያ አስተባባሪዎች ገልጸዋል። አክለውም ይህ የፌስቡክ ጉዳይ ባይቀርፍ እንኳን በሌሎች የሚዲያ አውታሮች ማለትም በሳተላይት ሬዲዮ በትዊተር በዩቲዩብ በኢንስታግራም እና ቴሌግራም ፍኖተ ዴሞክራሲ ብላችሁ በመፈለግ ሰብስክራይብ እና ሼር በማድረግ አምባገነናዊ ፍራት ተወግዶ ህዝባዊ መንግስት የሚቋቋምበትን መንገድ እናፋጠን ሲሉ ደምድመዋል። አድማጮቻችን በማስከተል የፋኖን እንቅስቃሴና አሁን ያለበትን ሁኔታ አስመልክቶ ያደረግነውን ቆይታ እናሰማለን። በቅድሚያ ያቀረብነው ጥያቄ በጎንደር አካባቢ ተከሰተ ስለተባለውና አገዛዙ ብዙ ፋኖችን ደመሰስኩ ብሎ ጉራ ስለነፋበት ሁኔታ ነው።
ያኔ ጎንደር አመት ሲያነሳ የትኛው ነው ያስከብተው ነው ያንተ አመት ሊቀረብሽ የሚችል ነው
በዚህ ላይ ግን አሁን በጠቀስከው ላይ በፋኖ በጎንደር ከተማ ውስጥ ትንንሽ የህብረት ሱቆችን የቀበሌ ሱቆችን ዘረፈ ይያለም ፕሮፓጋንዳውን ይነዛል። ፋኖ ከተማውን ተቆጣጥሮ ትልልቅ ባንኮችና ትልልቅ ሱቆች ይያሉ ለምን ነው የህዝብ ሱቅ ዘይትና ስኳር ያለበትን ቦታ ይዘርፋል ብሎ አገዛዙ ፕሮፓጋንዳውን ለመንፋት የተገደደበት ምክንያት ምን ነው ትላለህ?
አዎ ይሄ ተበላቆም ነው። ከዛዙ የተበላቆም ነው። እንደተፈል ያማራነ ምስተያል ቆና ለመከረበት ተፋም ያለው ፍቅር ተናጠረሽ ተፋኖ በህብረተሰቡ ላይ ተቀባይነት እንዳይኖረው ፋኖ አለት ይደባ ነው የሚል ጥያቄ ሲንሳቶ ሲንከሳከስ ቆይቷል። ይህ ሶስት አመት ቆይተን ነገር ነው። ፋኖ መደረኛው ፋኖና መደረኛ ፋኖ ብሎም ከፋፍሎታል። በደም እንደም ከተተለም ነው። መጀመሪያው 2003 አካባቢ ላይ መደረኛ አባታርበኞች ፋኖ ያምን ከፈራቸው አሉ። ይሄ መደረኛ የሆኑ ፋኖች አሉ ብሎ ከፋፈለና መደረኛ ያራቸው ወደ ሚሊሻ አስገብቶ በደም ወጣር መስይዞ ወደ ፖለቲካ ውስጥ አስገብቶ ተገናኝተናቸው ናቸው። መደበኛ የተባለው ዋና ፋኖች ናቸው። እንግዲህ ማንም በረከትም በተው ቼክ ስለነበሩ የተወሰኑትን መስማት ተከታተላል። አሁንም በሁለት ከተመረትም ይህን ነገር ሊታጨበት ሞክሮ ነበር። ፖለቲካ 15 ዓመተ ምህረት ግን በከፈሉት መስዋዕትነት አደረጉት ተጋሉ ፋኖ የተባለት ሆነ ሙሉ በሙሉ ተከታይነት ስላገኘና ያገዛዙም ጭቆና ተጠናክሮ ስለቀጠለ ፋኖ ሊገባ ነው የሚለው ከአማራ ህዝብ ላይ አማራ አይምሮ ላይ ከፍቆ ወጥቷል። ይህ አስተካከለት ያለው አገዛዙ በተደጋጋሚ አንዶ ዘርፋል እንደዚህ ያደርጋል እያለ መረጃዎችን ይሰጣል። ለምሳሌ ለማንሳት በምዕራብ ጎጃም አካባቢ ቀራው የሚባል ቦታ ላይ ፋኖች ብር እየተሰጡ በመንግስት በተደራጀ አግባብ ሲሰርቁ ነበረ። ፋኖ አይደሉም ፋኖ ሲሰርቋቸው ፋኖ ነን እኛ ታች ሲሰርቋቸው ብሎ በቀን እስከ 500 ብር በአመት እያሰበላቸው ነበር አገዛዙ። ነገር ግን ያደረጉት ሄደበት አያኝ ሲቀም ነበረ ባዲ ባያ ሙሉ ባጃጅን መጫን ማለት ነው። ወደ ዶቤት በታሳይ ቤት አጠመች ነው ተሸከረው እና ባጃጅን እናስገባል እንወስዳት ነው ይሉታል። እንዴት እናስገባት እናንተ ምንድናችሁ ይችላል ይፋኖሽ ይላል። አድርስ ባጃጅ ቀረቁ አድርስ ባጃጅ ውስጥ ሁለት ሹፌሮች ገደላቸው። መጨረሻ ላይ ህዝቡ ምንድን ነው የተባለ አድሮች መጥሮ ወሰዱላች ተባሉ። እነዚህ አካላት ግን ፋኖ ይዞ ቢሯቸውን እየተቆረጠት ደናቆሽ ያናገራቸው በቀን 500 ብር እየተከፈለን በካድሮቹ አማካኝነት ፋኖንም በአሰልፉ የሚያስፈቱ የሚጨቆናቸው የለም እናንተ ብቻ የሰረቃችሁ ፋኖንን እያላችሁ ህዝቡ እንዲበራቸው አድርጉ ተበሳደ ኮረጋ ሰርታ አረጋግጥ መጨረሻ ላይ አይዚህ ፋኖ አሸርክም አይዘርስም ፋኖ ቁጥረኛ የሆነ አገዛዙ የሚገብር እንደ ንግድ ባንክ እንደ አዋሽ ባንክ አይነት እንዳቢሻ ያባት አይነት በርካታ ግዙፍ ለሌሎች ተቋማት እያሉ አረባ ወረደ ሱቆ ሄዶ የሚሰርቅበት ክብሪትና ሳሙና የሚሰርቅበት የሚደርስበት ምንም አይነት ምክንያት የለም። አንደኛ። ሁለተኛ ፋኖ ይበለጽግ ያድግ ይደርሳል ብዬ ተናገር ያለ ፋኖ ዋና የሚታገልበት እናና ነው። ህዝብን ወክሎ ለአማራ አማራ ነው አማራ ህዝብ ነው። እንደ ታገለ ኢትዮጵያ ነገር ማውጣት ነው ፋኖ ለጂስቲክስ የገንዘብ የተቆሻቀተን ችግርም የለበትም ነው። ዋናነት አስተዛዜን የተጠቀሙት ምክንያት ፋኖን ስም ለማጥፋት በህብረተሰቡ ዘንድ ተቀባይነት እንዳይኖረው ለማድረግ አልሞ የተሰራ ስራ እንደሆነ ሊታወቅ ይገባል። ሲቀጥል ግን ፋኖን በግልጽ ተናግሬ ማለት አልፈልግም። ፋኖ በዋናነት ራሱን ያጠራ ይገባዋል። በይኔ ፋኖ አንድ አካባቢ ያን ቦታ ገዛዛሪዎች ተጠውቶ ከቀበሌ ጀምሮ እስከ ወረዳ እስከ ዞን ሰዎች ወክሎ አስተዳደራዊ ስራ እንዳይቋረጥ አግባሩን እየተወረ ባለበት ሰዓት ጎን ለጎን ደግሞ ፋኖንን ብለው የውሸት ተገናኝተው ያ ፋኖችን የምንታገልበት መሳሪያችን አምጡ እያሉ እየነጠቁ ከተነበረት እየዘረፉ የነበሩ ኃይሎችንም ተሰርባቸዋል። እነዚህ ኃይሎች ከተማ ተረክበዋል። ለማን? ለፋኖ። ፋኖን ብሎ የመጣ ማን ነው? እንደዚህ እንደዚህ አይነት ሰዎች መጥተው ነበረ። ስለዚህ ያዟቸው ሲባል ሲያዙ እነዚህ አካላት ፋኖን ጠብለው በዛዋቸው ሲያከማቸ ቆይተው ነበር በሳቱ። እነዚህ ገዛዋቸው ሲያከማቸ የቆዩ አካላት ደግሞ ሲያዙ መጨረሻ ላይ ፋኖ ጆሯቸውን እየቆረጠ ለምልክት ይህ እየተቀጣ እንዲሉ ፕሮቶኮል እየቀርና ለባለ ንብረቱ መልሷል። ተቀርቦ በርካታ ቦታዎች ስለዚህ ፋኖ አሁን ደግሞ ፋኖ ማለት ይሄ ነው የሚል ነገር አለና ጎን ለጎን የሚሄድ የሚስረቅ የሚዘርፍ ሲገረግር ተጠቅሞ ፋኖን እያለ ገና ለገና ፋኖን ህብረተሰቡ ስለሚያከብረው እና ለፋኖ የማይሰጠው ነገር ስለሌለ አማራ ክልል ላይ አይቶ ጠይቆ የማይሰጠው ነገር የለም። እስከሚጠይቅ ሎጂስቲክስ ማስገደያ ገንዘብ ከሚለው ሰው ያለውን ነገር ሽቶ ለፋኖ ይሰጣል። ለምነት አማራ ክልል ስለሚያስቡ እና ያንን ስም ተጠቅመው ፋኖን እያሉ እሱ ከሚዘርፉ ምንም ሊኖሩ ይችላሉ ነው የሉም ብለን አናስብም። ፋኖ ያጥራ ሆኑን ሰው የሚነግሩትን የሚያሳድም እርምጃ ይውሰድ። ይህ ነው ትልቅ ማድረጃ ነው። በነገራችን ላይ ተዛዝቆ ሁሉ የሚጠቀምበት ፕሮፓጋንዳ ይታወቃል። ውሸት ነው። ትልቅል ነገር ሆኖ እውነት አይጠቀምም። ፋናነት የተገኘ ነው። ያንደ ትልቁ ኃይል ፋኖ ስለሆነ አኖት ማዳከም እና ፋራን ዲክተር አደረገ እንጂ ማማት ትንትሪዎች ተርኩናቶ
ነገሩን እንኳን ያነሳሁት አሁን የጠየቁት ጥያቄ በውጭ ጋዜጦች በኢንተርናሽናል ደረጃ ባለም አቀፍ ደረጃ ወጥቶ ስለነበረ ያንን በዛው መልስ ሰጥተህበት እንድታልፍ ብዬ ነው። በሌላ በኩል ግን አሁን በባህር ዳርና በአካባቢው ያገዛዙ በቁጥጥር ምን ያህል ነው? ያገዛዙ ተወካዮች አገዛዙ የኛ ብልጽግና ተብለው የሚኖሩት የሱ ተከታዮች ያሉበት ቦታ የአማራው ተበልጽግናንን ብለው የነሱ ሁኔታ በምን አይነት ላይ ይገኛል? አሁን ባህር ዳር አካባቢ ያለው ሁኔታ እንዴት ነው?
አዎ ትሩት ያጀነው በጣም ሰሚና ገዛይ ሰዓት ተከታታይ አጥተን ያጀነው ተደው ለሰጥ ተመረጣ አማራ አካባቢ በተለይ ጎጃም ክፍለ ሀገር ባህር ዳር
ሰዎችን በማመርከት የሚታወቀው
አርቆ አሳቢውና አስተዋዩ የባህር ዳር ህዝብ ከጎጃም በሸዋም ከወሎም ከጎጃም ክፍለ ሀገርም የተወጣጠው ይህ የባህር ዳር ነዋሪ በሽንቅም በትጥቅም በሎጂስቲክስ እንዲሁም በሚያስፈልገው ሁሉ በፋኖ ጎን እንዲቆም ለበርካታ ጊዜ ተቃቅሞ አሳስበው ወረቀትን ተከትሏል። በርካታ ህዝቦች የሚጠመደው ተባህር ዳር ፋኖ ዘግቷል፣ ለምን አይገባም? ዳኛው ሲዳከም ነው የሚጠብቅ። የደብረ ማርቆስ፣ የደብረ ብርሃን፣ የደብረ ሳቦር፣ የወልዲያ፣ የጎንደሩ ፋኖ ትግሉ ሲያከታተል የባህር ዳር ፋኖ ለምንድነው ወደኋላ ያለ የሚል ቅሬታ እያሰሙ ይገኛል። አሁንም የባህር ዳር ፋኖ ወደፊት ተመራመድ እንደ ወንድሞቹ እንደ ህዝብ ፋኖቹ ሁሉ ይህንን ፈረዝ ቡድን በመታገል ደረጃ ተጠልል ይገባዋል የሚል ቅሬታ እየተመለ ይገኛል።
የሐሙስ መስከረም 17 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ አልተኛሉ የፖለቲካ ተምቾች ተጨባጭን ሁኔታ ከስሜታዊነት ርቀን ስንቃኘው ስንመረምረው የፋኖ የድል ጉዞ ከእንግዲህ ሊደናቀፍ የሚችለው ዘረኛው አገዛዝ አንሰራርቶ ሊያሸንፈው ሲችል ሳይሆን ራሱ በሚፈጽማቸው ስህተቶች ራሱን ሲያደናቀፍ ብቻ ነው። ስለዚህም ነው ስህተቶች ተፈጽመው ትግሉን ስንት መስዋዕት የተከፈለበትን ትግል እንዳያደናቀፉ በስጋት የምንመክረው ስህተቶችን የምንጠቁመው። ያ ሁሉ ንጹህ ህፃናት አልቀው ስንቱ አዛውንት ሁሉ ባረመኔዎች ተጨፍጭፎ ፍጅት ተፈጽሞብን በመስዋዕትነት ልናገኝ ያልነው ድል ሊያከሽፉ ብቅ ብቅ ያሉ የፖለቲካ ተምቾች ሊወሩን እየቃጡ ናቸው። ዘመቻቸውን ይበልጥ ጸያፍና ክፉ የሚያደርገውም ይህንን ዘመቻ የሚመሩትና ለዘረኞቹ የሚታደጉት ባንዳዎች ራሳቸው ትውልድ አማራ መሆናቸው ነው። ፕሮፌሰር አስራት ሆዳም አማራ ያሏቸው ጉዶች መድረክ ማጣበብ ይዘዋል። ጠርገን ልናባረራቸው ይገባል፣ የህልውና ጉዳይ ነውና ቸልተኝነት አይፈቀድልንም። በህዝብ ኃይል ነው አመኔታችን፣ እውቀትም የሰፊው ህዝብ ናት እንጂ ራሳቸውን ምርጥ የሚሉ አጓጉል ምሁሮች ምንም አይጠቅሙንም፣ አይፈይዱንም። አስመሳይ ወዳደሮችን፣ ሸንካላ ምሁር በሉን ባዮችን እናርቃቸው። ይህን ካልን ዘንዳ ጥቆማችን በዚህ ርዕስ የሚመለከተው የለመድናቸው ተምቾች ፋኖን ጠጋ ጠጋ ማለት ስለጀመሩ ከወጥመዳቸው መራቅ ያስፈልጋል ለማለት ለማሳሰብ ነው። የመጀመሪያው መኢሶን ሆኖ በደርግ ከፍተኛ ባለስልጣን ሆኖ የሰራ በደርግ ሳንጃ የኢሃፓ እስረኛ ጓድን አይን ጠንቁሎ ያጠፋ አውሬ ነው። ህዝብን ይቅርታ ጠይቆ ንስሐ ገብቶ በመገኘት ፈንታ እንደ ፌንጣ ከቡድን ቡድን ከስብስብ ስብስብ እየተፈናጠረ የህዝብን ትግል ሲጎዳ የቆየ ባለታፔላ ምሁር በሉኝ ባይ ሲሆን ለወያኔ ማጎንበሱን ስላልፈቀዱለት ኮሎኔሉ እንደመጣ ወዲያው ከዘራውን ተደግፎ በአደባባይ ቆሞ አሻግሩን እርሶ እናምኖታለን ብሎ በዋሽንግተን መድረክ የለፈለፈ ማፈሪያ ነው። ሁለተኛው ደግሞ መሰሉ ሲሆን ህብረት ወዘተ ብሎ የተሰበሰበን ገንዘብ ለግሉ አድርጓል ብሎ የጎንደር ህዝብ ያስፈረጠጠው ነው። የደርግ የርዕዮተ ዓለም ጋዜጣ አዘጋጅ እናንሳው በላ ከተባለ የመዋጮ ገንዘብ ጋር የአሜሪካ የስለላ ድርጅት ከአውሮፓ መንጥቆ ያመጣውንና ሬዲዮ መድረክ የሰጠውን ጫሂ አፍቅሮንዋይ ያበለዘውን ወጣት ነኝ ባይ ሁሉም የተገኙት በጎጥ ነው። ፋኖን አይወዱም ግን ሊያደናቅፉት ተቀጥረው በጋራ ተነስተዋል። ተቻኩለው የሽግግር ኮሚሽንም በራሳቸው እስከ ማቋቋም ደርሰው ነበር። አጫፋሪ አጥተው ከሸፈባቸው እንጂ የሚስጥር ስብሰባ በአሜሪካ አሁንም እያካሄዱ ናቸው። ሚስጥሩ ምኞታቸው እንጂ የሚፈትሉትን እንፈታዋለን። ድንቅ ሚስጥር ተልእኳቸው ፋኖን በአውራጃዊነት መከፋፈል ነው። ከኮሎኔሉ ጋር ስምምነትና ድርድርን መስበክና ተቀባይ ማድረግ ነው። ሁሉም ከእነ ኤፍሬም ኢስሐቅ ሲሰሩ እንደነበር የምንረሳም አይደለንም። ከወዲሁ በሽግግር ጉባኤ መጠራት የለባቸውም ብለው ከደመደሙባቸው ውስጥ ኢሃፓ በግንባር ቀደም መጠቀሱንም አውቀናል። ይህን ታሪካዊ ድርጅት አግለን ሰላምና መረጋጋትን እናገኛለን ያሉ ሁሉ አገዛዞች ጦርነትና ውድቀትን ያተረፉ መሆናቸው በተጨባጭ የተረጋገጠ ስለሆነ ለነዚህ ባንዳዎችም የሚበጃቸው ምርጫ አይሆንም። በተለይም ጎጥን መሰረት አድርገው ፋኖን ለመከፋፈል፣ ለማዳከም፣ እርስ በርስ ለማጋጨት እየጣሩ ያሉትን ሁሉ የምንቃወምም የምንታገለውም ይሆናል። የፋኖ አንድነት ለዚህ አይነት ክፍፍል ማክተም ደወሉን አሰምቷል። ኮሎኔሉን ከዳነው ብለው ድንገተኛ ፋኖ ሆን ብለው የመጡብንን መሰሪዎችም ቸኩለን ከጎራችን የምንደባልቅ ወይም የምናቀፍ ልንሆን አንችልም። ባለማወቅ ወይም በጎጥና ጥቅማጥቅም በመሸነፍ ከነዚህ ጉዶች ጎን የሚሰለፉ ስህተታቸውን በጊዜ እንዲያርሙና ከጥፋት ጎዳና እንዲርቁ ከመምከር ወደ ኋላ አንልም። ህዝብን እናውቀልሃለንና ዝም ብለህ ተከተል ዘመን በየካቲት በትግላችን ያከተመ ነው። ምርጥ ምሁርም ሆነ መኮንን ኮሎኔል ጊዜው አልፎበታል። ህዝባዊ መንግስት ይመስረት መፈክራችን ዛሬም ሕያው ነው። አሌ የሚሉ አፍረዋል፣ ተጋልጠዋል። ሁሉን አገር ወዳድ ኃይሎች ያቀፈ ያሳተፈ ሽግግር አማራጭ የሌለው መፍትሄ ነው። አያሌ መስዋዕትነትን ከፍሎ የቄሮ ሸኔ ጠባቦችን መንጋ አሸንፎ ለድል እየደረሰ ያለውን ፋኖ ኃይልን የህልውና ጉዳይ ነውና ልንንከባከበው ይገባናል። በገቢር ፋኖ መሆነን ግዳጃችን ነው። ከድል ደርሰን በቅጥረኞች መንጋ ልንደናቀፍ አይጠበቅም። ተጨባጭ ስልቱን እቅዱን በትግሉ ላይ ለሚገኙት ብንተውም መተው ይገባልና የተጀመረውን መጨረስ ጠላት አፈርልሶ እንዳንሰራራ ከቶም ጊዜ አለመስጠት ዋና መርህ ሊሆን ይገባል። ከዚህ ውጭ አንድነታችንን እንደ አይን ብሌናችሁ ጠብቁ ከማለት ባሻገር ለፍትሃዊ ሽግግር ከመዘጋጀት አስፈላጊ መሆኑን ጫና ሰጥተን ከማቅረብ ውጪ እንብዛም የምንለው የለም። ባዕዳን ጠላቶቻችን ወዳጅ መስለው ዳግም መቀመቅ ሊከቱን አሁንም እየጣሩ ናቸው። የቀየሩት አቋም የለም። የውጭ ግንኙነት ፖለቲካችን ይህን መሰረታዊ ግንዛቤ መተው የለበትም። ግብጽን ያካተተ ምክክር በመደረግ ላይ ነው። ጸረ ተዋህዶ ኃይሎች ወሃቢስቶችም በሃይማኖቱ መስክ ሊያጠቁን እንደቆበቆቡ ናቸው። በሃይማኖት ሽፋን ለዘረኛው አገዛዝ ደጋፊ ተገዢ የሆኑት በጊዜ ከስህተታቸው ታርመው ኢትዮጵያዊ ህዝባዊ አቋም እንዲይዙ የሚለውን የህዝብ ምክር አልሰማ ብለው ከነፍሰ ገዳይ ኃይል ጋር መወገን ከቀጠሉ አይቀሬ ሆኖ ለሚመጣባቸው ናዳ መከናነቡ አያድናቸውም። የህዝብ ትግል ጠላት ዳያስፖራው ነው የተባለውን ሐቀኛነት ባንለግሰውም ይመረጣል። ከየጉድጓዱ የፋኖን ትግል ለማደናቀፍ ብቅ ብቅ ያሉትን አሉታዊ ሚና ያላቸውን ጉዶች ሁሉ እናወግዛለን። ፋኖም አገር ወዳድ ምሁሮች ብዙ ናቸውና ቅንጅቱን ከነሱ ማድረግ ይገባዋል። ከሃዲ ባንዳዎች ጋር ታሪካቸው ባስከፊ ክህደት ከቆሸሸ ቡከን ፍጥሮች ጋር መጠጋት ማስጠጋት የለበትም። በሁሉም መስክ ችሎታለን ብለው ሊሰፍሩበት ያቆበቆቡትን ሆዳሞች ማራቅ ማሳፈር አለበት። እህታችንን የደፈረ የህዝብን ገንዘብ የበላ አገሩን ክዶ ለባዕድ ያደረ ማንኛውም ባንዳ የመጣብን መርገም እንጂ የምናቅፈው ጸጋችን ሊሆን አይችልም። ንብና ተርብ አንድ አይደሉም። አርበኛውን ሁላችን ስናውቀው ክህደት ልምዱን ማንደባለቀው ስንል ልንደመጥ ይገባል። የፋኖ አንድነት ይጠንክር፣ ድልም የፋኖና የህዝብ ትሆን። ኢትዮጵያ ጠላቶቿን ሁሉ ታቸንፋለች። ሰንደቅ ዓላማችን አረንጓዴ ቢጫ ቀይ ነው። አድማጮቻችን በማስከተል በተገኘ ሞገስ ቀርበው ከነበሩ የፍኖተ ዴሞክራሲ ሀተታዎች አንዱን እናሰማለን።
ሪበል ኤፍራታ ኡኡበይ ማጀቴ መላይቱ ሀገሬ። የዛሬ 30 ዓመት አካባቢ በዘረኝነት መርዝ የተለከፉ ቡድኖች በኢትዮጵያ ላይ የአጋንንት በረት ከፈቱ። ዓላማቸው ሀገሪቱ በአጋንንት ተንኮል እርስ በርሷ እየተተረማመሰች ሰላምና መረጋጋት እየናፈቃት በጦርነት ውስጥ እንድትኖር ነበር። ከሞላ ጎደልም ቢሆን እቅዳቸው አልተሳካላቸውም ማለት ግን አይቻልም። ይህንን አባባል የወቅቱ ሁኔታ እየመሰከረው ያለ ሀቅ ነው። ግን ደግሞ ሌላ የማይታበል ሀቅ አለ። ይኸውም ያ እነርሱ የከፈቱት የአጋንንት በረት እነርሱንም እያመሰና እያንኮታኮተ መሆኑ ነው። ሰላም ሰላም የሚሉ ሁሉ ለሰላም የሚበጅ ተግባር ስላልሰሩ ሰላምን ሊያገኙት አልቻሉም። ኢህአዴግ በስልጣን እስካለ ድረስ የሀገሪቱ የሰላም ምኞት የምድረበዳ ውልብልብ ሆኖ ይቀራል እንጂ ሀገሪቱ ሰላም አይኖራትም። ይህም ሀቅ በታሪክ ተደጋግሞ የተረጋገጠ ነው። በተደጋጋሚ ሀገራችንን ሰላም የነሷት ጸላይ ሰናያት ሁሉ ወደማይቀርላቸው ከርሰ መቃብር ወርደዋል። ወያኔም ወደ ከርሰ መቃብሩ የተላከ መሆኑ ቢታወቅም ገና አፈር አለበሰም። የወያኔ ባለስልጣኖች በመቀሌ ከተማ ዋይታና ሀዘን በማሰማት ላይ ናቸው። ዋይታቸው የሀገሪቱን ሰላም ሊረብሸውም ሌላው የትግራይ ህዝብ ግን ከቀሪው የኢትዮጵያ ህዝብ ጋር ሆኖ ብሩ ተስፋን እየተጠባበቀ ይገኛል። ኢትዮጵያዊነቱን ለድርድር የማያቀርበውን የትግራይ ህዝብ ከወያኔ ጋር ደምሮ ማየት ሚዛነ ቢስ አመለካከት ነው። የኢትዮጵያ ህዝብ ደግሞ ሸማን እንደ ፈርጁ መልበስ ያውቅበታል። የአካባቢ ሀገራት ኢትዮጵያን ሰላም ነስተዋት ቆይተዋል። ግብጽ፣ ሱዳን፣ ሊቢያ፣ የመን፣ ሶሪያና ኢራቅ በግልም ሆነ በጋርዮሽ ሀገራችን ተከፋፍላና ተጨረማምታ እንድትቀር ሞክረዋል። እነኚህ ተጠቃሽ ሀገራት መሪዎች ግን ራሳቸውንም እንኳን ሊያድኑ አልቻሉም። ባልቸገራቸውና በማያገባቸው የኢትዮጵያ የውስጥ ጉዳይ የገቡ ሀገራችንን ሰላም ሲያሳጧት የነበሩ ሁሉ በራሳቸው ተንኮል የራሳቸውን ሰላምና ጸጥታ ያጡ ወደ መቃብሮቻቸው ወርደዋል። ሀገራችን እየተወረገረገችም ቢሆን ህልውናዋን ዳ ቀጥላለች። ኢትዮጵያ እንደ ሀገር መቀጠል የለባትም ብለው የተፈጨረጨሩ ጠላቶቿን ሁሉ በኢትዮጵያ የታሪክ አጋጣሚዎች ብቅ ይያሉ እንደ ጧት ጤዛ የከሰሙትን ሁሉ መዘርዘር አስፈላጊ አልሆነም። የታሪክ ክስመት አክስሟቸዋልና የዛሬው ትውልድ ታሪክን ያገናዘበ ሀገሩን ከአደጋ የመጠበቅ ግዴታ እንዳለው ለማስታወስ ግን ኃላፊነት አለብን። ኢትዮጵያ ግን ዘላለማዊነቷን አስመስክራ እስካሁን ቀጥላለች፣ እየቀጠለችም መቀጠሏን ትቀጥላለች። ቤኔቶ ሞሶሎኒ የተሰኘው የፋሺስት ኢጣሊያ መሪ ወደ ኢትዮጵያ ያዘመተውን ወራሪ ጦር ሲሸኝ ባደረገው ዲስኩር ሁሉንም ጨርሱና ብቻችሁን ተመለሱ ብሎ ተናገረ ይባላል። የጣሊያን ወራሪ ወታደሮች በታዘዙት መሰረት የቻሉትን ያህል ህዝብ ቢፈጁም በአርበኞቹ አባቶቻችንና እናቶቻችን ቆራጥ ተጋድሎ ከሀገራችን ተባረዋል። ሶስተኛ እንደማይመጡ ሆነው ተዋርደው ሄደዋል። አሁን የመጡባት ጣላቶች ግን የውጭ ባዕዳን ሳይሆኑ ሀገር በቀል ባለጋራዎች ናቸው። በዘር ላይ የተመሰረተ የአጋንንት ሳጥን የከፈቱት ዘረኛ ድርጅቶች በሳጥኑ ውስጥ እየተንከባለሉ ይፍጨረጨራሉ። ከዘር ሳጥን ለመውጣት አይፈልጉም። በሳጥን እየኖሩ ጤናማ አየር ሊተነፍሱ ባለመቻላቸው ጤናቸው የተሟላ አልሆነም። ለዚህም ይመስላል ራሳቸው ጤናቸው የህዝቡንም ጤና የሚነሱት። ከአያሌ ዘመናት ዝግጅት በኋላ ዛሬ እነኚህ ሀገር በቀል ነን ሊሉ የሚከጅሉ ድርጅቶች የገዛ ሀገራቸውን ለማጥፋት ያጋንንት ብረት ከፍተው በዘር ፖለቲካ ህዝብን እርስ በርስ እንዲፋጅ ለማድረግ የሚጥሩት ሀገሪቱንም የመቶ ዓመት የቤት ስራ እንሰጣታለን ያሉትን ምኞት በመተግበር ላይ ናቸው። የሀገሪቱ ጠንካራ አምድ ከነበሩት መካከል ሁለቱን ማለትም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንንና የአማራ ተወላጆችን ለማውደም ጠንክረው እየሰሩ እንደሆነ የአደባባይ ምስጢር ከሆነ ቆይቷል። ሰሞኑን በሸዋ ክፍለ ሀገር በኤፍራታና አካባቢው የሚኖሩትን ሰላማዊ ዜጎች በግፍ ጨርሰዋቸዋል። ህፃናት፣ ነፍሰ ጡሮችና አረጋውያን ያለ ርህራሄ በከባድ መሳሪያ ተጨፍጭፈዋል። ሁሉም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ናቸው። የሞቱትንና የቆሰሉትን ሰላማዊ ነዋሪዎች ቁጥር በትክክል ማወቅ አልተቻለም። ይህንን የጭካኔ ድርጊት የፈጸሙት በብሔር ተደራጅተው የቡድንና የነፍስ ወከፍ ከባድ መሳሪያ የታጠቁ ዘረኞች እንደሆኑ የአይን ምስክሮች በአደባባይ ወጥተው እንባ እየተናነቃቸው መስክረዋል። ኢትዮጵያ ሀገረ እምነት ነች። ሶስቱም ታላላቅ ሃይማኖቶች ኦሪታውያን፣ ክርስቲያኖችና ሙስሊሞች ከአንድ መሰረት የወጡ ናቸው። ሁሉም የአብርሃምን አምላክ ያመልካሉ። ጸሎታቸውንም የሚጀምሩት አምላከ አብርሃም በማለት ነው። መሰረታቸው አንድ በመሆኑ የጋርዮሽ ሃይማኖቶቻቸውን በጋራ ሀገራቸው ተስማምተው እያመለኩ ይኖራሉ። በየግል እምነታቸው ጣልቃ ሊገባባቸው የሚሻውንም በጋራ ሲከላከሉት ቆይተዋል። ይኸው እውነታ ኢትዮጵያን የአማኞች ሀገር ተብላ እንድትጠራ አድርጓታል። እምነታቸውን በነፃ ለማምለክ ባለመቻላቸው ምክንያት ወደ ኢትዮጵያ የተሰደዱትን ባዕዳንንም ሀገሪቱ የፍቅር እጆቿን ዘርግታ በሰላም እንዲኖሩ አድርጋለች። ኢትዮጵያ እጆቿን ወደ እግዚአብሔር እየዘረጋች መኖሯ ብቻ ሳይሆን የእምነት ነፃነታቸውን ለተገፈፉ ባዕዳን ስደተኞችም ጭምር የፍቅር እጆቿን እየዘረጋች የምትቀበል ሀገር ነበረች። አሁን አሁን ያ ሁሉ ቀርቶ ዛሬ የራሷ ዜጎች ካጥናፍ እስካጥናፍ ተሰደዋል። የዚህ ዋና ምክንያቱ በተወለዱበት ባደጉበትና አባትና አያት ቅድማ አያቶቻቸውንና ዘመድ አዝማዶቻቸውን ኖረው ባለፉበት ሀገራቸው በሰላም ለመኖር ባለመቻላቸው ነው። ባለፈው ሳምንት በሰሜን ሸዋ የሚኖሩትን የኦርቶዶክስ ተዋህዶ እምነት ተከታዮችን በረቀቀ ተንኮል ኢህአዲጋዊ የብሔር ነፍጠኞች በጭካኔ አጥፍተዋቸዋል። ለቆሰሉት ጉዳተኞችም አስቸኳይ የሕክምና እርዳታ ሊያገኙ ባለመቻላቸው ብዙዎች ህይወታቸው ሊተርፍ አልቻለም። አገዛዙ ሊያድናቸው ይቀርና ጩኸታቸውን እንኳን ለመስማት አልሞከረም። ይህ ሀቅ የሚያረጋግጠው ስልጣን ላይ የተቀመጠው ቡድን የጠባቦች ወንጀል ጠንሳሽም ተካፋይም አካሄድም መሆኑን ነው። የተጠቂዎቹን ዋይታና ለቅሶ ሰምቶ የተጠቂዎቹን እንባ የሚያብስ ኃይል አልተገኘም። የኤፍራታ ገደር፣ ኤፌሶን፣ ማጀቴ፣ ከሚሴና ቆሬ ሜዳ አሰቃቂ ጥቃት ተፈጽሞበታል። በቆሬ ሜዳ ያለው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጥሏል። ንዋየ ቅድሳቱ፣ ቅርሳ ቅርሶችና አልባሳት ተመዝብረዋል። ይህንን ሁሉ ድርጊት የፈጸመውና ያስፈጸመው የኦነግ ታጣቂ ኃይል እንደሆነ ጥቃቱ የተፈጸመባቸው ነዋሪዎች የሐዘን እንባ እየተነቃነቃቸው ተናግረዋል። ጀግራው የሰሜን ሸዋ ክፍለ ሀገር ህዝብ ወራሪው የጣሊያን ፋሽስት ጦር በድል አይነት ግፍ ደርሶበታል። ውርደትንና ጥቃትን እንደ ሞት የሚቆጥረው ያ ጀግና ህዝብ በገዛ ወገኖቹ በኦነግ ታጣቂዎች ተጠቅቷል፣ ተገሏል። ታርሶም ተሸምቶም ተከፍቶም ተገፍቶም ተባሮም ተሰዶም ለምኑም ተዋርዶም ይበላል እንጀራ፣ ጥቃት ነው አዋራጅ፣ የሞት ባልንጀራ እያለ ያንጎራጉራል ዛሬ የሰሜን ሸዋ ህዝብ። ዛሬ ይህ አሰቃቂ ጥፋት የደረሰበት የሰሜን ሸዋ አካባቢ ነዋሪ በኢጣሊያ ወረራ ዘመን እንኳን የጠላት ጦር ሊደፍረው እንዳልቻለ ታሪክ መዝግቦለታል። በርካታ ስመጥር አርበኞችን ያፈራ የኢትዮጵያ እምብርት ነው። ለአብነት ያህል ጥቂቶቹን መዝግቦ ማለፍ ያስፈልጋል። ኃይለ ማርያም ማሞ፣ አበበ አረጋይ፣ መስፍን ስለሺ፣ ተሰማ እርገጤ፣ ሸዋረገድ ገድሊና ሌሎችም የበቀሉበት አካባቢ ነበር። ብዙ የኢትዮጵያ ሊቃውንት፣ ደራሲያን፣ የሃይማኖት አባቶችና መሪዎች፣ መነኮሳት፣ የቅኔና የዜማ የትርጉም የዝማሬና የፍልስፍና ተመራማሪዎችን ያፈራ ክፍለ ሀገር ነበር። ሰሜን ሸዋ አያሌ ስመጥር የሀገር መሪዎችንም አፍርቷል። ተተኪው ትውልድ የነዚህ ሰማዕታት ወላጆቻችን አጥን እሾክ ሆኖ እንዳይወጋው አንድ ቁም ነገር መስራት ይጠበቅበታል። ዘረኞች የሚፈጽሙበትን የግፍ ግፍ ታግሎ በማስወገድ ሀገሩንና ራሱን ነፃ ማውጣት አለበት። ራሱን በራሱ ነፃ ያላወጣ ትውልድ ለሚቀጥለውም የባርነት ዘመን ራሱን እያዘጋጀ መሆኑን ሊገነዘበው ይገባል። ከኢሃዴግ አገዛዝ የነፃነት ምጽዋት ሊጠብቅ አይገባውም። ነፃነት የሚገኘው ከቀማኞች የተጠነጠቀ እንጂ በምጽዋት አይደለም። መስዋዕትነት የሚገኝ ነፃነት ሁሉ ዋስትና ሊያገኝ የሚችለው ግን ህዝብ በዲሞክራሲያዊ ስርዓት የህግ የበላይነትን አረጋግጦ ራሱን ማስተዳደር ሲችል ብቻ ነው። በመሆኑም የኢትዮጵያ ህዝብ ዘረኛውን አገዛዝ ካስወገደም በኋላ የዲሞክራሲ ስርዓትን ለመገንባት ከባድ ተግባር እንደሚጠብቀው ያውቃል። የሽግግር ሂደትም ያለው ለዚሁ ነው። የአሁኑ ቀዳሚ ተግባር ግን ሀገሩን ከጥፋት ማዳን የቅድሚያ መሆኑን ተረድቶ ትኩረቱም ጥረቱም አቅሙም ርብርቡም ሆነ አላማው እንደሆነም ተገንዝቦታል። ለወያኔ ኢህአዴግ ኢትዮጵያን ማጥፋት ማለት መሬቷን መቆራረጥ፣ ህዝቧን መከፋፈል፣ ዳር ድንበሯን ማስደፈር፣ ትውልድን ማፈናቀል፣ ሀብት ንብረትን መዝረፍ ብቻ አይደለም። የኢትዮጵያን የቆየ ታሪክና ቅርስ፣ ባህልንና ወግን፣ ስነ ምግባርና እሴትን፣ ሃይማኖታዊ ተቋማትን ሁሉ እንዳልነበሩ አድርጎ ማፋለስና ማውደምንም ሁሉ የሚያጠቃልል ስትራቴጂያዊ ዘላቂ እይታም ጭምር ማለት ነው። ሀገርን ማጥፋት ማለት ቤት ማቃጠል፣ ሀብት ንብረት መዝረፍ፣ ህዝብ ትውልድ መመተር፣ ቤተሰብ ማፍለስም ብቻ አይደለም። ኢትዮጵያዊ ስነ ልቦና እንዳልነበር አድርጎ ማውደምም ጭምር ነው። ፍርሃትን፣ አንገት መድፋትን፣ ተሽቆጥቁጦ መገዛትን፣ አዲሱ ትውልድ በርካሽና አልባሌ ባህል እንዲዘፈቅ ማድረግንም ሁሉ ያጠቃልላል። የሁሉም ጥፋቶች ማጠቃለያ የሃይማኖት ተቋማትንና የእምነቱን ተከታዮች ማጥፋትና እንዳያንሰራሩ ማድረግ ነው። ሰሞኑን በሰሜን ሸዋ የተፈጸመው አስተቃቂ ጌዲዮ፣ ቡራዮ፣ ለገጣፎ፣ ደምቢዶሎ ወዘተ የተፈጸመው ወንጀል ኢትዮጵያን ለማጥፋት ከመካሄደው እቅድ ጋር የተያያዘ ጭምር መሆኑን መረዳት ይገባል። ፍየል በግርግር እንደተባለው እየሆነ የመጣው ሁኔታ ይታያልና ጥቃቅን አምሮ ያላቸው ቡድኖች ሀገራቸውን ደፍረው አስደፍረዋታል። ሀገርን መድፈር እፍረት እንጂ ጀግንነት አይደለም። አፍረት ቢሶች የአፍረት መጠላ ስለሚከናነቡ አፍረታቸውን ለመደበቅ ይመቻቸዋል። ጀግና ግን ህዝቡን አይንቅም ያከብራል እንጂ። ጀግና ትውልድ ወገኑን ይወዳል ያፈቅራል። አስፈላጊ ሆኖ ካገኘውም ይሰዋለታል እንጂ አዋርዶ ለአዋራጅ አይሰጠውም። በውስጥም ሆነ ከሀገር ውጭ የሚኖር ኢትዮጵያዊ ሁሉ አንገቱን አቅንቶ ኮርቶና ተከብሮ መኖር ከፈለገ መጀመሪያ የሀገሩን ሉዓላዊነትና የህዝቧንም አንድነት ጠብቆና አክብሮ መገኘት አለበት። ኢትዮጵያ ውስጥ የሚከናወነውን የህዝብ ጥቃትና ውርደት ማስቆም አለበት። ሊቆም የሚችለው በመንግስት አዋጅና ነጋሪ ጋዜጣ አይደለም፣ በህዝብ አመጽ በሚመጣ ዲሞክራሲያዊ ስርዓት ብቻ እንጂ። የስርዓት ለውጥ መምጣት አለበት ብሎ የሚፈልግ ሁሉ ፍላጎቱ እውን እንዲሆን ለተግባራዊነቱ ቆርጦ መነሳት አለበት። ሌላ ወለም ዘለም የሚባል ፈሊጥ የለም። ቆርጦ የተነሳ ህዝባዊ ወገን ሁለት ምርጫዎች አሉት። አንደኛው ሁሉም ቆርጦ በመነሳት ራሱን ከውርደት ሀገርንም ከጥፋት ማዳን የዜግነት ግዴታ መሆኑን ማወቅ አለበት። ቋሚ ዘለቄታ መፍትሄው ሀገርን ማዳን እንጂ ሌላ ሊሆን አይችልም። የመፍትሄው ቁልፍ የስርዓት ለውጥ ብቻ ነው። የስርዓት ለውጥና መሰረታዊ ለውጥ ተለያይተው የሚታዩ አይሆኑም። አሁን የሚታየው በውልሽልሽ የታጀበ የጥግንግን የይስሙላ ለውጥ ነው። አጥፊና ጠፊ የተፋጠጡበት፣ ዘራፊ የሚሸሽበት፣ ወንጀለኞች ያደፈጡበት፣ ከየት ተነስቶ ወዴት እንደሚሄድ ቢደቁም እራሳቸውን ያጋለጡበት፣ ያካሄዱ ቅደም ተከተል የተዘበራረቀበት፣ በአዲስ ስልቻ አሮጌ ማር ለመክተት የሚደረደርበት ነው። የኃይል ሚዛኑ የተዛባበት ብቻም ሳይሆን አስተላለፉም ቅጥ ያጣበት፣ የተስፋው ጭላንጭል የደበዘዘበት መሆኑን ህዝቡ ከተረዳው ቆይቷል። በማር የተለወሰ ፕሮፓጋንዳ ማስተማትን ተፈራራቂ መሪዎች ሞክረው ህዝቡን ሊያሳልሉት አልቻሉም። የምንወደውና የሚወደን ህዝባችን የተባለው ድለላ ሰምቶ ካሳለፈ በኋላ ጠርሙስ ሰባሪ መጥቶ ያዙኝ ልቀቁኝ የሚል ፈሪና ፈርጣጭ ተተክቶ በሚያሳፍር ሁኔታ ሀገርን ለካዲዎች አሽረክቦ መሸሹን ህዝባችን ታዝቧል። ወያኔ ማንነቱን ድብቅ አልነበረም። ፈሪዎች ጭካኔን ያበዛሉ። በጭካኔያቸው ህዝቡን ጨርሰው በመጨረሻ አልሆን ሲላቸው ህዝቡን ለሌላ ጨካኝ አስረክበው ይሸሻሉ። በአሁኑ ወቅት በየቦታው ውርውር የሚሉት ዘረኞችን በበኩላቸው በብሔር ነጻነት ስም የትጥቅ ማስፈታት ፕሮፓጋንዳ ተጠቅመው ምን ያህል ጥፋት እንዳስከተሉ ታሪክ መዝግቦታል። በአሁኑ ሰዓት ውሃ ያልነካው፣ ንፋስ ያልዳሰሰው፣ ፀሐይ ያልሞቀው የማርቅ ፕሮፓጋንዳ እየተሰማ ነው። ሁሉም ሲደመር ዶሮን ሲያታልሏት በመጫኛ ጣሏት ከሚለው ተረት አላለፈም። አሁን ስልጣን የጨበጠው ቡድን የድብብቆሽ ጨዋታው ተጋልጧል። የኢትዮጵያ ህዝብ ለሚጠይቀው መሰረታዊ ጥያቄ ምላሽ ለመስጠት ለጥቂት ሰኮንድ አስቦት አልነበረም። ኢትዮጵያዊ ይዘትና እቅድም የለውም። የወቅቱ ባለስልጣኖች የህዝቡን ማንነትና መስተጋብር በቅጡ ካለመረዳታቸው የተነሳ የለብ ለብ ፖለቲካን በውቂው ደብልቂው አካሄድ ለማስተናገድ እየሞከሩ እንደሆነ በግልጽ ይታያል። መደመር የሚባለው ፈሊጥ ለሂሳብ አስተምሮ እንጂ ለፖለቲካው ጉልጓሎ የቱንም ያህል እንደማይፈይድ የብዙዎች መነጋገሪያ ሆኖ ቀርቷል። ይህ አካሄድ ለማንም ለምን አይጠቅምም። ለሀገርና ህዝብ ዘላቂ ጥቅም ከታሰበ የሚከተሉት አበይት ተግባራት መካሄድ አለባቸው ብሎ ህዝቡ ያምናል ይጠይቃልም። አንደኛ፣ አሁን በህዝብ ጫንቃ ላይ የወደቀው ህገ መንግስት ታግዶ ፓርላማውም ሊበተን ይገባል። ሁለተኛ፣ ሁሉንም ክፍሎች ያሳተፈ የሽግግር ሂደት መጀመር አለበት። ሀገሪቱን በጊዜያዊነት የሚያስተዳድር አካል ተግባሩ ተልኮና በስልጣን የሚቆይበት ዘመን በአብዛኛው ስምምነትና በህዝብ ይሁንታ ተወስኖ ወደ ስራ መግባት አለበት። ሶስተኛ በዘላቂነት ዲሞክራሲያዊ ስርዓትን ሊያሰፍን የሚያስችል የዲሞክራሲያዊ መድረክ ነፃ ሆኖ መንቀሳቀስ አለበት። አራተኛ የሀገሪቱን ዳር ድንበር ሉዓላዊነት የህዝቡን ሰላምና ደህንነት የሚጠብቅ የመከላከያ ሰራዊት የፖሊስና የጸጥታ አካላት በጊዜያዊ የሽግግር ተቋም ስር ሆነው ግዳጃቸውን ያከናውናሉ። አምስተኛ በሙያው የተካኑ ምሁራንና ያካተተና ከልዩ ልዩ የህብረተሰብ ክፍሎች በህዝብ የተመረጡ ወኪሎችን ያቀፈ የህገ መንግስት አርቃቂ ጉባኤ ተመስርቶ ተግባሩን እንዲያከናውን ያደርጋል። ረቂቅ ህገ መንግስት ለህዝብ ቀርቦ በመላው ህዝብ ይሁንታን በማግኘት በህዝብ ድምጽ ይጸድቃል። ስድስተኛ ሁሉም የፖለቲካ ድርጅቶች በነጻ ተወዳድረው አብላጫ ድምጽ ያገኘው ፓርቲ በረቀቀው ህገ መንግስት ውሳኔ መሰረት ሀገርን የማስተዳደር ኃላፊነት ይረከባል። ስድስተኛ ከአንድ እስከ ስድስት ተራ ቁጥሮች የተመዘገቡት ተግባራት በሽግግሩ ወቅት የሚከናወኑ ሆነው የሽግግሩ ሂደት ስራውን ፈጽሞ ይሰናበታል። ከላይ የተዘረዘሩት መሰረታዊ ጉዳዮች ሳይከናወኑ አሁን ኢህአዴግ ነገ ምርጫ ይደረጋል የሚለው ቃል የልጆች ጨዋታ ከመሆን ያለፈ እርባና የለውም። ሙጃውንና አረሙን ሳያስወግዱ ዘር እንደመዝራት ይቆጠራል። አለባብሰው ቢያርሱ ባረም ይመለሱ ከመሆን ያለፈ ፋይዳ አያስገኝም። አካሄዱም ሀገሪቱን እንደገና ወደ አላስፈላጊ አዙሪት ቀውስና ደም መፋሰስ የሚከታት ነው የሚሆነው። የዙሪያ ጥምጥም ፖለቲካ እስካሁን ድረስ የተካሄደበት ጉዞ ነበር፣ አላዋጣም፣ ስህተት ነበር። ከስህተት የማይማር ህብረተሰብ ደግሞ ራሱን እየረገመ ከመኖር በቀር መፍትሄን አያመጣም። የጥንት መሪዎች የጦርነትም ሆነ የሰላም ጥሪ ሲያስተላልፉ አዋጅ አዋጅ ስማ ስማ ካልሰማ መስሚያ ይንሳህ ይሉ ነበር ይባላል። ዛሬ ደግሞ የኢትዮጵያ ህዝብ ልብ ያለው ልብ ይበል፣ ልብ የሌለው ግን ልብ ይግዛ እያለ እርስ በርሱ እየተጠራራ ይገኛል። ይህ ህዝብ ያጋንንት በረት የከፈቱበትን አሰናብቶ በሰላምና በአንድነት የነጻነት ኑሮን የሚመራበትን እድል ራሱ ይወስናል። በየጊዜው ሳይፈልጋቸውና ሳይጠራቸው እየመጡ እኛ ብቻ እናውቅልሃለን ከሚሉት አምባገነኖች ይገላገላል። ይህ ደግሞ ምኞት ሳይሆን ባልተቋረጠ የትግል አመጽ የሚመጣ ነው። ኢትዮጵያ ለዘላለም ትኖራለች።
I'm gonna make it. ምን ገነባ በንከርም አንዶን ጭካንዶ ላይ ስለያይ ሰንዶ ወዴት ያደርሰናል ፋትን ማስተማር እማማር ቀላለ ሰብስቡኛ ነው ፍቅራችን መቻ ነው ፍቅራችን ብቻ ነው
ያሰብከው እስኪሆን ሰባት ጊዜ ምለው በመቶ የሚከዱ ሳጥናኤልን በጥፍ አልፎም ያስከነዱ በባዕዳን መልመል ኮርማ እየተነዱ ወዳንተ መጥተዋል መስረቅ የለመዱ ከውጭ ገብተዋል እነመጫል ብሴ ባጠቃላይ ወገን ሳትል ሼህ መነኩሴ ገበሬ ተማሪ ነጋዴ ሸማኔ አገርህን ጠብቅ አደራ ወገኔ እነሆ ዳምላኩ እነፍረት አያውቄ በቃን የማይሉት እነኪሳውልቄ አምና በአደባባይ ብርጭቆ ሲያጋጩ የታዩበትን ልብስ ውስኪ እየተራጩ ሳይቀይሩት እንኳ ምንም ሳይደውጡ የላዩን ወደ ታች እያገላበጡ ዳግመኛ ዘንድሮም ይኸውና መጡ ብዙ ለሚከፈል ትግልህን ሊሸጡ ካንድ ጌታ ሌላ እያፈራረቁ ትላንት እንዳረጉት ትግልህን ሊሰርቁ ከቤትህ ውስጥ ሆነው ነው እያሸመቁ በባዕዳን ምልምል በሲአይኤ መንጋ በተደገሰልህ የቀልበስ አደጋ ቀበቶ እንዳትፈታ እንዳትዘናጋ ያሰብከው እስኪሆን ላለምከው ተዋጋ እስኪሳካ ለማህ በጽናት ተዋጋ።